Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 10 2013 ዓ.ም ዝግጅታችን ጀመረ። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን እና የሩሲያው አቻቸው ቭላድሚር ፑቲን አዎንታዊ ግምገማቸውን ያቀረቡበትን ጉባኤያቸውን አጠናቀቁ። ዩናይትድ ስቴትስ ለ12 የአፍሪካ ሀገሮች የኮቪድ-19 ወረርሽኝን ለመከላከያና መቆጣጠሪያ ስራዎች የሚውል የ91 ሚሊዮን ዶላር ተጨማሪ ድጋፍ ማድረጓን አስታወቀች። እነዚህንና ሌሎች የአገር ውስጥና ዓለም አቀፍ ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ ክቡራን አድማጮቻችን፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ቪኦኤ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ያስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ፌስቡክ ኢትዮጵያ ውስጥ የፊታችን ሰኞ ሊካሄድ በታቀደው 6ኛው ሀገር አቀፍ ምርጫ ዋዜማ የአገር ውስጥ ተጠቃሚዎችን ኢላማ ያደረገና ከኢትዮጵያ የመረጃ ደህንነት ኤጀንሲ ኢንሳ ጋር ግንኙነት ካላቸው ግለሰቦች የተገናኘ ነው ያለውን ሐሰተኛ ሲል የጠራውን የማህበራዊ ገጾች መረብ መዝጋቱን እንዳስታወቀ ሮይተርስ ዘገበ። መረቡ ስለ ጠቅላይ ሚኒስትር አብይ አህመድና ፓርቲያቸውን ብልጽግናን ጨምሮ በዋናነት በአማርኛ የተዘጋጁ ዜናዎችና ዘገባዎችን ሲያወጣ ነበር ብሏል። የኦሮሞ ነጻነት ግንባር ኦነግን፣ የኢትዮጵያ ዲሞክራሲያዊ ፓርቲንና የትግራይ ነጻ አውጪ ግንባርን ጨምሮ ተቃዋሚ ፖለቲከኞችንና ድርጅቶችን የሚነቅፉ አስተያየቶችንም ያወጣ እንደነበረ መናገሩን የሮይተርስ ዘገባ አመልክቷል። የመረጃ መረብ ደህንነት ኤጀንሲ ኢንሳ ዋና ዳይሬክተር በጉዳዩ ላይ አስተያየት እንዲሰጡ ተጠይቀው ምላሽ እንዳላገኘ ሮይተርስ ጠቅሷል። ፌስቡክ ስለወሰደው እርምጃ ምላሽ የተጠየቁት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ተጠሪ ቢለኔ ስዩም ኢንሳ በሰላም ሚኒስቴር ስር የሚተዳደር ነጻ ተቋም ስለሆነ ጥያቄያችሁን ወደዚያው አቅርቡ ማለታቸውን የዜና አውታሩ ገልጿል። የፊታችን ሰኞ በሚከናወነው ምርጫ ዶክተር አብይ አህመድ ጠቅላይ ሚኒስትርነቱን ከያዙ ወዲህ ለምርጫ የሚቀርቡበት የመጀመሪያ ጊዜያቸው ይሆናል። ከሀገሪቱ የምርጫ ክልሎች መካከል በተለያዩ ጸጥታ ነክ የሎጂስቲክስና ልዩ ልዩ ምክንያቶች 59 በሚሆኑት ላይ ምርጫው የፊታችን ሰኞ ሳይሆን ጳጉሜ አንድ ቀን እንደሚካሄድ ምርጫ ቦርድ ማስታወቁ ይታወሳል። በትግራይ ክልልም ከግጭቱ ጋር በተያያዙ የተለያዩ ምክንያቶች ምርጫው እንደማይካሄድ ይታወቃል። የሆነ ሆኖ ፌስቡክ የዘጋቸው አካውንቶች እንቅስቃሴያቸው በቀጥታ ትግራይ ክልል ውስጥ ባለው ግጭት ላይ ያተኮረ እንዳልነበረ ነው የገለጸው። ፌስቡክ አያይዞ 1.1 ሚሊዮን ባለ አካውንቶች ከመረቡ ገጾች አንዱን ወይም ከአንድ በላይ ይከተሉ እንደነበረና ወደ 766,000 አካውንቶች ከቡድኖቹ ወይም ማለት ከመረቡ አንዱን ወይም ከዚያ በላይ መቀላቀላቸውን አመልክቷል። በፌስቡክና በኢንስታግራም ላይ ተከፍተው ሲንቀሳቀሱ የነበሩት አካውንቶች የወልና የግል ገጾች በተቀናጀ መንገድ ሐሰተኛ እንቅስቃሴ ማድረግን የሚከለክለውን ደንባችንን ጥሰው አግኝቻቸዋለሁ ማለቱን ጨምሮ ዘግቧል። ፌስቡክ ካለፈው የአውሮፓ 2020 ዓመተ ምህረት ያነሳ በቀጠሉት 2021 ዓመተ ምህረት ወራት የመረቡ እንቅስቃሴ እየጨመረ መምጣቱን እንዳስተዋለ ገልጾ በቅርቡም ዩናይትድ ስቴትስ በኢትዮጵያ ላይ የጣለቻቸውን ማዕቀቦች የተመለከተ ትችት አውጥቶ እንደነበረ ጠቁሟል። መረቡ በተለያዩ መድረኮች ላይ ማስተዋወቂያ ለማውጣት በአሜሪካ ዶላር በተፈጸመ ክፍያ $6,200 እንዳወጣ ፌስቡክ መናገሩን ሮይተርስ ያጠናቀረው ዘገባ አመልክቷል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያው አቻቸው ቭላዲሚር ፑቲን ስዊዘርላንድ ጄኔቫ ላይ ያደረጉትን ጉባኤ ግልጽ ልዩነቶቻቸው እንዳሉ ቢሆንም በአጠቃላይ ውይይታቸው ግን አዎንታዊ እንደነበረ ገልጸዋል። 4 ሰዓታትን ያህል የፈጀው ውይይት አጠቃላይ ድባቡ መልካም መሆኑን ፕሬዚደንት ባይደን ተናግረዋል። ፑቲን በበኩላቸው ውይይቱ ፍጹም ገንቢነትን የተላበሰ መሆኑን ተናግረዋል። ሁለቱም ወገኖች በስትራቴጂያዊ መረጋጋትና ሳይበር ደህንነት ዙሪያ ለመነጋገር ተስማምተዋል። ዩክሬንን በሚመለከት ያላቸው ልዩነት በውይይቱ ላይ ታይቷል። በመጽሔት ክፍለ ጊዜ በአብይ ርዕስ የሁለቱን መሪዎች ውይይት በስፋት የሚዳስስ ዘገባ ይቀርብበታል። የዓለም የምግብ ፕሮግራም WFP በተለያዩ የአፍሪካ ሀገሮችና በየመን በረሃብ አፋፍ ላይ የሚገኙ ከ34 ሚሊዮን በላይ ሰዎችን ለማዳን አፋጣኝ እርምጃ መውሰድና በቢሊዮኖች የሚቆጠር የገንዘብ ድጋፍ እንደሚያስፈልግ አስታወቀ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ሀብታሙ ስዩም ያቀርበዋል።
ባለፈው ሳምንት የቡድን 7 ሀገራት በረሃብ አደጋ ቋፍ ላይ የሚገኙ በሚሊዮኖች የሚቆጠሩ ሰዎች የተጋረጠባቸው ሰብአዊ ቀውስ እንዳሳሰባቸው አስታውቀዋል። በመቶ ሺህ የሚቆጠሩ ሰዎች በረሃብ ሊሞቱበት የሚችለውን አደገኛ አጋጣሚ ለመግታትም $7 ቢሊዮን ለመለገስ ቃል ገብተዋል። የዓለም ምግብ መርሃ ግብር የቡድን 7 ሀገራትን ነፍስ አድን ሰብአዊ ድጋፍ ለመስጠት ያሳዩትን ቁርጠኝነት በበጎ ተቀብሎታል። ይሁንና ቃል የተገባው ገንዘብና የመከላከያ እርምጃዎቹ የመጡት ከተግዳሮት ጋር ነው። የመርሃ ግብሩ ቃል አቀባይ ቶምሰን ፌሪ ይህንን ይላሉ። ሕይወት የማዳን ጥረታችን ክልከል አልባ የሰብአዊ ድጋፍ ስርጭት ሂደት ላይ የሚወሰን ነው። በቡድን 7 ሀገራት በኩል ያገኘነው ቁርጠኝነት የገንዘብ ድጋፍ ስራችንን ለማስፋፋትና በእጅጉ ድጋፍ የሚሹትን ለመድረስ ያግዘናል ነው ያሉት። ቀደም ብለው የቀረቡት የደግፉን ተማጽኖዎች ያገኙት መልስ ከተጠበቀው ያነሰ ነበረ። በመጋቢት ወር የዓለም ምግብ መርሃ ግብርና የምግብና እርሻ ድርጅት ተግባራቶቻቸውን ለማሳደግና የተንሰራፈውን ረሃብ ለመግታት $5.5 ቢሊዮን ጠይቀው ነበረ። ይህ ግብ ባለመሳካቱ የዓለም ምግብ መርሃ ግብር ለሚሊዮኖች ያዳረሰው የነበረውን የነፍስ ወከፍ እርዳታ መጠን እንደቀነሰ ቃል አቀባዩ ተናግረዋል። በአንዳንድ ሁኔታዎች ይህ እርምጃ ምግብን ከተራቡት ላይ ነጥቆ በጣም ለተራቡት መስጠት እንደሚመስልም ያውሳሉ። ረሃብ ከማየሉ በፊት እርምጃ ልንወስድ በእጅጉ የሚያስፈልግባቸው ስፍራዎች አሉ። እነሱም የመን፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማዳጋስካር፣ በቅርቡ ደግሞ የኢትዮጵያ ትግራይ ክልሎች ናቸው። በቀጣይ 6 ወራት ብቻ የዓለም ምግብ መርሃ ግብር $4.5 ቢሊዮን ይፈልጋል። እርምጃ ለመውሰድና የድጋፍ ማነስ ያለው ውጤት የሚገለጸው በሚጠፉ ሕይወቶች ልክ ነው ነው ያሉት። እርዳታ በእጅጉ የሚያስፈልጋቸው ሰዎች ላይ ለመድረስ አለመቻሉ ሕይወት የማዳን ጥረቶች እያስተጓጎለ እንደሆነም ተናግረዋል። ለምሳሌ በጦርነት በተጎሳቆለው የሰሜን ኢትዮጵያ ትግራይ ክልል 3500 ሰዎች ከአውዳሚ የረሃብ አደጋ ጋር ተፋጠዋል። የዓለም ምግብ መርሃ ግብር የሰዎችን ስቃይ ለመቀነስ እንዳይችል በክልሉ የሚያደርጋቸውን የሰብአዊ ድጋፍ እንቅስቃሴዎች እያገዱበት እንደሚገኝ አስታውቋል።
ሀብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች ዩናይትድ ስቴትስ ለ12 የአፍሪካ ሀገሮች የኮቪድ-19 ወረርሽኝን ለመከላከያና መቆጣጠሪያ ስራዎች የሚውል $91 ሚሊዮን ተጨማሪ ድጋፍ ማድረጓን ይፋ አድርጋለች። ከዚህ ቀደም ከሰሃራ በስተደቡብ ለሚገኙ ሀገሮች $541 ሚሊዮን መለገሷን የዓለም አቀፍ ልማት ኤጀንሲዋ ማለት የዩኤስኤአይዲ የኮቪድ-19 ግብረ ኃይል ዋና ዲሬክተር ጀረሚ ኮኒንዲክ አስታውቀዋል። ኮቪድ-19 በፈጣን ሁኔታ እየተስፋፋ ባለባት በአፍሪካ 15 ሀገሮች ወደ ወረርሽኙ 3ኛ ዙር ማዕበል በመሸጋገር ላይ መሆናቸውን የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። በተዛመደ ዜና በአፍሪካ ሀገሮች የጸረ ኮቪድ-19 ክትባት ሂደት ዝግተኝነትና በቫይረሱ የሚያዘው ሰው ብዛት እያሻቀበ መሆኑ የአህጉሪቱን የጤና ጥበቃ ባለስልጣናት እያሳሰበ ነው። አፍሪካ ከዓለም ሕዝብ 18 ከመቶውን የሚይዘው 1.3 ቢሊዮን ሕዝብ ያላት ሆና ሳለ በዓለም ዙሪያ ስራ ላይ ከዋለው የክትባት መጠን ውስጥ የደረሳት 2% ብቻ መሆኑን አሶሺየትድ ፕሬስ ዘግቧል። እስካሁን አንድም ሰው ያልተከተበባቸው የአፍሪካ ሀገሮች እንዳሉም ገልጿል። ሀገሮች እስከ መጪው መስከረም ባለው ጊዜ ውስጥ ከህዝባቸው 10% እንዲያስከትቡ የዓለም የጤና ድርጅት ያወጣውን ግብ 90% የሚሆኑት የአፍሪካ ሀገሮች እንደማያሳኩ ነው የተገለጸው። የዓለም የጤና ድርጅት ባወጣው መግለጫ በአፍሪካ ሀገሮች የኮቪድ-19 ወረርሽኝ ስርጭት ይዞታ አምና በመጀመሪያው የቫይረሱ ስርጭት ማዕበል ጊዜ ወደ ነበረበት ደረጃ እየተቃረበ መሆኑን ተናግሯል። በአሁኑ ጊዜ በአህጉሪቱ ለሶስተኛ ጊዜ ያሻቀበው የኮሮና ቫይረስ ስርጭት ማዕበል የቫይረሱ አዲስ ተጋላጮች ቁጥር በየሳምንቱ በ20% እየጨመረ መሆኑንና በዚህም ይዞታው በመጀመሪያው የወረርሽኙ ማዕበል ወቅት በሳምንት 120,000 አዲስ ተጋላጮች ይገኙ ወደ ነበሩበት ደረጃ እያመራ መሆኑን ለሜጤና ድርጅት ባወጣው መግለጫ አስታውቋል። በዓለም ዙሪያ ደግሞ የቶኪዮ ኦሊምፒክስ እየተቃረበ ባለበት በአሁኑ ወቅት ጃፓን የዋና ከተማዋን የኮቪድ-19 የእንቅስቃሴ ክልከላ ቀስ በቀስ ማንሳት ጀምራለች። በመጨረሻም ማሊ የሚገኙ የፈረንሳይ ጦር አባላት የታላቁ ሰሃራ እስላማዊ መንግስት የሚባል ሸማቂ ቡድን ከፍተኛ መሪ በቁጥጥር ስር መዋላቸውን ትናንት ይፋ አድርገዋል። ዳዲ ኡልድ ቺዋኢብ ወይም በቅጽል ስሙ አቡ ዳርዳር በሚባል የሚጠራው መሪ የተያዘው ኒጀር፣ ማሊ እና ቡርኪና ፋሶ በሚዋሰኑበት ድንበር አካባቢ ነው። ስፍራው ጽንፈኛው ቡድን በተደጋጋሚ ጥቃት ያደረሰበት እንደሆነ የፈረንሳይ ጦር ሰራዊት በመግለጫው አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 10 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። አሁን ወደ ዕለቱ አብይ ርዕስ እንለፍ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን እና የሩሲያው አቻቸው ቭላድሚር ፑቲን አዎንታዊ ግምገማቸውን ያቀረቡበትን ጉባኤያቸውን አጠናቀቁ። አሁንም ግን ግልጽ ልዩነቶች እንዳሏቸው ተናግረዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓቲ ውዳስኮራ ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ጄኔቫ በሚገኘው የስዊስ ቪላ ውስጥ ያደረጉትን በዲፕሎማሲያዊ ወግ የተካሄደና ከፍ ያለ ስፍራ የተሰጠውን ቆይታቸውን ፕሬዚዳንት ባይደን እንዲህ ነበር የገለጡት።
የውይይታችን ሙሉ መንፈስ ውይይቱ በአጠቃላይ 4 ሰዓታት የዘለቀ ቆይታ እንደነበረው ገምታለሁ። መልካም አዎንታ የተንጸባረቀበትም ነበረ።
የሩሲያው አቻቸው ቭላድሚር ፑቲንም የባይደንን ግምገማ የተጋሩበትን ሐሳብ እንዲህ ገልጸውታል።
ውይይቱ ፍጹም ገንቢ ነበር።
ሁለቱ ወገኖች በእንግሊዝኛው አጠራር ስትራቴጂክ ስቴቢሊቲ በመባል በሚታወቀውና የኒውክሌር ጦር መሳሪያ አያያዝን አስመልክቶ ወደ ጥፋት ሊወስድ የሚችል አካሄድን ለመከላከልና ሁለቱ ሀገሮች አንዳቸው በሌላቸው ላይ ሊወስዱ በሚችሉት እርምጃ ሊመጣ የሚችልን አደጋ ለማስቀረት በተወጠነው ረዥም ዕድሜ ባስቆጠረ ጽንሰ ሀሳብና እንዲሁም በሳይበር ደህንነት ዙሪያ ውይይት ለመጀመር ተስማምተዋል። ሳይረስ ኒውሊን በዓለም አቀፉ የስትራቴጂያዊ ጥናቶች ማዕከል የአውሮፓ፣ ሩሲያና የዩሬዥያ ፕሮግራሞች አጥኚ ናቸው።
አንዱ በሌላው ላይ ቅጣት በመበየን የሚከተለው መንገድን መከተል እና እያደረ ይበልጥ እየጠበበ የነበረው የዲፕሎማሲያዊ ግንኙነት አካሄድ መቋረጡ በራሱ ለሁለቱም ወገኖች አንዳች ትርፍ የሚያስገኝ አስፈላጊ እርምጃ ነው። ይሁንና ተጨባጭ ውጤቶችን ከማስገኘትና የሩሲያን ጠባይ መለወጥ ከማስቻል አንጻር ግን በመጪው ጥቂት ወራት ሂደት የሚታይ ይሆናል።
የሁለቱ መሪዎች ንግግር አይነተኛ ለሚሰኙ የቀደሙ ስምምነቶች የሚስማማ መድረክ ማመቻቸት የታለመ በሚመስል ዘይቤ በ19ኛው ክፍለ ዘመን በተሰራ የስዊስ ቪላ ውስጥ ቢካሄድም በጦር ኃይሏና በሩሲያ የጦር ኃይሎች በሚደገፉት ተገንጣዮች መካከል ለአመታት የቀጠለው ግጭት ይበልጥ እያመረቀዘ በመጣባት ዩክሬን ጉዳይ ያሏቸው ልዩነቶች ግን አሁንም እንዳሉ ነው ፕሬዚዳንት ባይደን።
I communicated the United States' unwavering commitment to the sovereignty and territorial integrity.
የዩክሬን ሉዓላዊነትና የግዛት አንድነትን አስመልክቶ የዩናይትድ ስቴትስን የማያወላውል ቁርጠኛ አቋም ግልጽ አድርጌያለሁ።
ሞስኮ የማትቀበለው መሆኗን በመግለጽ ብትቃወምም ዩክሬን ግን የኔቶ አባል የመሆን ብርቱ ፍላጎት አላት። በእስር ላይ የሚገኘውን የሩሲያ ተቃዋሚ መሪ አሌክሲ ናቫሊን መጪ ዕጣ ጨምሮ ባይደን ለሰብአዊ መብቶች መከበር የሚሰጡትን ድጋፍ አጽንኦት ሰጥተው ገልጠዋል። ፑቲን በበኩላቸው በፖለቲካ ተቀናቃኛቸው ላይ የወሰዱትን እርምጃ አስመልክቶ የቀረበውን ትችት ውድቅ በማድረግ ይልቁንም በዩናይት ስቴትስ በጥቁሮች ላይ የሚደርሱ ጥቃቶችን በመቃወም በተካሄዱ እንቅስቃሴዎች የታየውን ሁከት ጠቅሰዋል። የናቫሊን ጉዳይ አስመልክቶም ለሚደረግባቸው ግፊት ከያዙት አቋም ፈቀቅ የሚሉ አልሆኑም።
ናቫሊ ወደ ሩሲያ እንደተመለሰም ሆን ብሎ የሚያሳስረው ድርጊት ፈጸመ። የፈለገውን ነው ያደረገው።
በአንጻሩ ባይደን እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የሞስኮን ጣልቃ ገብነት አስመልክቶ በ2018 በሰጡት አስተያየት ከገዛ የደህንነቶቻቸው የምርመራ ውጤትና ድምዳሜ ይልቅ ከፑቲን ጋር መወገን ከመረጡት የቀድሞ ዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የተለዩ መሆናቸውን በግልጽ አሳይተዋል። ትራምፕ በጊዜው እንዲህ የሚል አስተያየት ነበር የሰጡት።
President Putin was extremely strong and powerful in his denial today.
President Putin ዛሬ በሰጡት ማስተባበያ እጅግ ጠንካራ አቋማቸውን አሳይተዋል።
ባይደን በበኩላቸው በጉዳዩ ላይ ያላቸውን አቋም እንዲህ ሲሉ ነበር አስረግጠው የተናገሩት።
I made it clear that we will not tolerate attempts to violate our democratic sovereignty or destabilize our democratic elections.
ዲሞክራሲያዊ ሉዓላዊነታችንን ለመጣስ ወይንም ዲሞክራሲያዊ የምርጫ ሂደታችንን ለማተራመስ የሚደረጉ ማናቸው ሙከራዎችን እንደማንታገስና ያጸፋ እርምጃ የምንወስድ መሆናችንን ግልጽ አድርጌያለሁ።
ባይደን አክለውም ሩሲያ የሳይበር ጥቃት ከፈጸመች ያጸፋ እርምጃ የሚጠብቃት መሆኑን ለፑቲን ነግረዋቸዋል። ያለም አቀፉ የስትራቴጂያዊ ጥናቶች ማዕከሉ ሳይረስ ኒውሊንም እንዲህ ነበር የገለጹት።
Biden will be careful to be proportionate in any cyber response he engages in, understanding
Biden Russia ንጹህ የሳይበር ኃይል አጠቃቀምን የምትከተል አገር ያለመሆኗንና እንዲሁም በዩናይትድ ስቴትስ ላይ ከፍተኛ ጉዳት የማድረስ አቅም ያላት ጭምር መሆኗን በመረዳት በሚሰጡት ማንኛውም አይነት ምላሽ ተመጣጣኝነት ላይ ጥንቃቄ ያደርጋሉ።
ባይደን ከአትላንቲክ ውቅያኖስ ማዶ ከሚገኙ አጋሮቻቸው ጋር ያሏቸውን ግንኙነቶች ለማጠናከር በታለመውና ለአንጻቸው መገባደጃ ከፕሬዝዳንት ፑቲን ጋር ያደረጉትን ጉባኤ እንዳጠናቀቁም ወዲያውኑ ወደ ዋሽንግተን ተመልሰዋል።
ዘገባውን ከጄኔቫ ያደረሰችን ኳስሲ ውዳ አስካራና አሉላ ከበደን እናመሰግናለን። አድማጮች ያስደመጥናችሁ የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ተከታዩን ዘገባ ያጠናቀረልን የአሜሪካ ድምፅን የአፍሪካ ቀንድ በቅርቡ የተቀላቀለ የአዲስ አበባ ዘጋቢ ኬኔዲ አባተ ነው። እንግዲህ የመጀመሪያው ዘገባው ነው በዛሬው ዕለት የምናስደምጣችሁ። ከዛሬ ጀምሮ የአሜሪካ ድምፅን የአፍሪካ ቀንድ ተቀላቅሏል ማለት ነው። ወደ ዘገባው እናልፋለን። ዩናይትድ ስቴትስ ለ12 የአፍሪካ ሀገሮች የኮቪድ-19 ወረርሽኝን ለመከላከያና መቆጣጠሪያ ስራዎች የሚውል የ91 ሚሊዮን ተጨማሪ ድጋፍ ማድረጓን አስታወቀች። ከዚህ ቀደም ከሰሃራ በስተደቡብ ለሚገኙ ሀገሮች 541 ሚሊዮን ዶላር መለገሷን የዓለም አቀፍ ልማት ኤጀንሲዋ የዩኤስኤአይዲ የኮቪድ-19 ግብረ ኃይል ዋና ዲሬክተር ጄሬማይ ኮንዲክ ገልጸዋል። ኮቪድ-19 በፈጣን ሁኔታ እየተስፋፋ ባለበት አፍሪካ 15 ሀገሮች ወደ ወረርሽኙ ሶስተኛ ዙር ማዕበል በመሸጋገር ላይ መሆናቸውን አፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አስታውቋል። ኬኔዲ አባተ ተጨማሪውን ያስደምጠናል።
ለአፍሪካ የሚሰጠውን የኮቪድ-19 ወረርሽኝ ዓለም አቀፍ ምላሽ በተመለከተ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID የኮቪድ-19 ግብረ ኃይል ዋና ዳይሬክተር ጀረማይ ኮኒንዲክና የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ CDC ዳይሬክተር ዶክተር ጆን ንኬንጋሶንግ ዛሬ በኢንተርኔት ጋዜጣዊ መግለጫ ሰጥተዋል። የኮቪድ-19 ወረርሽኝን ከአፍሪካና ከመላው ዓለምም ለማስወገድ አሜሪካና USAID ጉልህ ሚናቸውን በመወጣት ላይ እንደሚገኙ ዋና ዳይሬክተሩ ጀረማይ ኮኒንዲክ ገልጸዋል። አሜሪካ ከዚህ ቀደም ቃል ከተገባው 80 ሚሊዮን በተጨማሪ ግማሽ ቢሊዮን የፋይዘር ክትባት ለአፍሪካ ህብረትና ለ92 ባለዝቅተኛና መካከለኛ ገቢ ሀገሮች እንደምትሰጥ ፕሬዝዳንት ጆ ባይደን ቃል መግባታቸውን ዋና ዳይሬክተሩ አስታውሰዋል። ይህም ለአህጉሪቱ እስካሁን በተለያዩ ሀገሮች ከተደረጉ የክትባት ድጋፎች ትልቁ መሆኑን አመልክተዋል። ከጤናው ዘርፍ በተጨማሪ ወረርሽኙ የሚያስከትላቸውን ሌሎች ተጽዕኖዎች ለመከላከል የሚያስችሉ ድጋፎችንም ዩናይትድ ስቴትስ ለአፍሪካ ሀገሮች በማድረግ ላይ መሆኗንም ጀረማይ ገልጸው ከኮቪድ ወረርሽኝ ጋር በተያያዘ ከሰጠችው የገንዘብ ድጋፍ በተጨማሪ ለ12 ሀገሮች ተጨማሪ 91 ሚሊዮን ዶላር መስጠቷንም ይፋ አድርገዋል።
Today the US has provided $541 million across 45 countries in sub-Saharan Africa to respond to the COVID-19.
United States ከሰሃራ በታች ለሚገኙ 45 ሀገሮች የኮቪድ-19 ወረርሽኝን ለመከላከል የሚውል 541 ሚሊዮን ዶላር ድጋፍ አድርጋለች። ይህም ብሔራዊ የጤና ተቋማትን ለማጠናከር እንደ መድኃኒት ያሉትን ተደራሽነትና ስርጭት ለመደገፍ የሚውል ነው። በኮቪድ-19 ምክንያት ለተፈጠሩ አስቸኳይ የጤና የውሃ የምግብና ሌሎች ሰብአዊ ፍላጎቶች ድጋፍ የሚውል ለ12 የአፍሪካ ሀገሮች ዩኤስ ተጨማሪ 91 ሚሊዮን ዶላር መስጠቷንም ዛሬ በማሳወቄ ኩራት ይሰማኛል ነው ያሉት። ድጋፉ የተደረገላቸው ሀገሮች ቡርኪና ፋሶ፣ ብሩንዲ፣ ቻድ፣ ዲሞክራሲያዊ ሪፐብሊክ ኮንጎ፣ ኬንያ፣ ሞዛምቢክ፣ ሩዋንዳ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ ታንዛኒያ እና ዚምባብዌ ሲሆኑ ድጋፉ በወረርሽኙ ሳቢያ የተከሰቱ አንገብጋቢ ሰብአዊ ፍላጎቶችን ለማሟላት የሚውል መሆኑ ተገልጿል። ወረርሽኙ በአፍሪካ የጤና ስርዓት፣ ትምህርት፣ ኢኮኖሚና ሌሎች ዘርፎችም ላይ የሚያሳድረውን ተጽዕኖ ለመከላከል ዩናይትድ ስቴትስ የምታደርገውን ድጋፍ በመሪነት እንደምትቀጥልም ገልጸዋል። በሌላ በኩል በአፍሪካ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ5 ሚሊዮን መብለጡና ከነዚህም ከ136 ሺህ በላይ የሚሆኑት በኮቪድ-19 መሞታቸውን በተመሳሳይ መድረክ ላይ የተናገሩት የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ዳይሬክተር ዶክተር ጆን ንኬንጋሶንግ ናቸው። በአህጉሪቱ የቫይረሱ ስርጭት እየሰፋ መምጣቱንና 15 የሚሆኑ ሀገሮች የወረርሽኙን ሶስተኛ ማዕበል እያስተናገዱ መሆናቸውንም ገልጸዋል። አስቸኳይና ትክክለኛ መፍትሄ በፍጥነት መስጠት ካልተቻለ ኮቪድ-19 አህጉሪቱን ክፉኛ እንደሚፈትናትም አስጠንቅቀዋል።
What is unique with this pandemic in Africa is that several countries as we speak
ከዚህ ወረርሽኝ ጋር በተያያዘ በአፍሪካ ልዩ የሆነው ነገር በርካታ ሀገሮች ከነዚህም በተለይ 15ቱ ሶስተኛ ዙር የወረርሽኝ ማዕበልን እየተሸጋገሩ ነው። ከመካከላቸው የተወሰኑት ወደ አራተኛ ዙር የሚሸጋገሩ ናቸው። አፍሪካ ውስጥ ያለው ሁኔታ ተለዋዋጭ ነው። ማድረግ ያለብንን ባስቸኳይ ማድረግ ካልቻልን በሚፈነዳ እሳተ ገሞራ ላይ የተቀመጥን ይመስላል። በአህጉሪቱ የዚህ ወረርሽኝ ተጽዕኖ የኢኮኖሚ፣ የጤና፣ የትምህርትና ሌሎች ዘርፎችን በመጉዳት ለትውልድ የሚተርፍ ነው ብለዋል። በመሆኑም ዓለም አቀፍ ትብብር፣ ጠንካራ ቅንጅታዊ አሰራርና መተሳሰብ አስፈላጊ መሆናቸውን ያስታወሱት የአፍሪካ CDC ዳይሬክተር ዶክተር ጆን ንኬንጋሶንግ በዚህ ረገድ ዩኤስ አሜሪካ የመሪነት ድርሻ በመወጣት ላይ መሆኗን በመጥቀስ ምስጋና አቅርበዋል። የኮቪድ-19 ክትባቶች በብዛት መቅረብ እንዳለባቸውና ሁሉም ለጋሾች ኃላፊነታቸውን እንዲወጡም ጠይቀዋል። አፍሪካ ውስጥ ክትባቱን የወሰዱት ከአህጉሪቱ የህዝብ ቁጥር ከአንድ በመቶ በታች እንደሆኑ ተገልጿል። የኮቪድ-19 ወረርሽኝን ለማስወገድ ፍትሃዊ የክትባት ስርጭት እንደሚያስፈልግ የሚገልጸው የዓለም ጤና ድርጅትም የበለጸጉት ሀገሮች ኃላፊነታቸውን እንዲወጡ በተደጋጋሚ አሳስቧል። የኮቪድ ክትባቶችን በብቸኝነት በመቆጣጠር ከዓለም የጤና ድርጅት ተደጋጋሚ ትችቶችን ያስተናገዱት የበለጸጉት ሀገሮች ከቅርብ ጊዜ ወዲህ ክትባቱን በመጠኑም ቢሆን ድሃ ሀገሮችም እንዲያገኙ እድል በመፍጠር ላይ ናቸው። የቡድን ሰባት አባል ሀገሮች ሰሞኑን እንግሊዝ ካርቢስ ቤይ ያደረጉትን ስብሰባ ስብሰባ ተከትሎ 1 ቢሊዮን ክትባት በቀጥታ ወይም በኮቫክስ አማካኝነት ለመለገስ ቃል መግባታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። በድጋሚ እንኳን የአሜሪካ ድምጽ የአፍሪካ ቀንድን ተቀላቀልክ፣ መልካም እድልም እንመኛለን። ወደ ተከታዩ ዘገባ እንለፍ። የፊታችን ሰኞ ሰኔ 14 2013 ዓመተ ምህረት የሚካሄደው ሀገራዊ ምርጫ በሰላም እንዲጠናቀቅ ቅድመ ዝግጅት መጨረሱን የአማራ ክልል ፖሊስ ኮሚሽን አስታወቀ። መራጩ ህዝብ የጸጥታ ስጋት እንዳይገባውም በሁሉም የምርጫ ጣቢያዎች የጸጥታ ኃይል የተመደበ መሆኑን የገለጹት የክልሉ ፖሊስ ኮሚሽነር ተኮላ አይፎክሩ በሁሉም አካባቢ የጸጥታ ኃይል በተጠንቀቅ መቆሙን ዛሬ ለሀገር ውስጥና ለውጭ መገናኛ ብዙሃን ገልጸዋል። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን ዘገባ አድርሳናለች።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተኮላ አይፎክሩ በመጪው ሰኞ በሀገር አቀፍ ደረጃ የሚካሄደውን ሀገራዊ ምርጫ አስመልክቶ ለሀገር ውስጥና ለውጭ ሀገር የመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫው ያነሱት ጉዳይ በመጪው ሰኞ የሚካሄደው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ ቅድመ ዝግጅት መጠናቀቁን ነው።
ምርጫው ያለምንም የጸጥታ ስጋት በሰላም እንዲጠናቀቅ ለማድረግ ህብረተሰቡ ከየትኛውም የወንጀል ስጋት ነጻ ሆኖ የመረጠውን የመሰለውን ፓርቲ እንዲመርጥ ከምንም በላይ የሀገራችን ሆነ የክልላችን ሰላም ሁኔታ አስተማማኝ እንዲሆን ከፍተኛ ዝግጅት አድርገናል።
ከምርጫ በፊት በምርጫ ዕለትና በኋላ ሊከሰቱ ይችላሉ የተባሉ ችግሮች በጥናት የተለዩ መሆኑን የገለጹት ኮሚሽነሩ ስጋት ናቸው ተብለው ለተለዩ ችግሮች ሁሉ ኮማንድ ፖስት የተቋቋመ በመሆኑ አፋጣኝ መፍትሄ ያገኛል ብለዋል። መራጩ ህዝብ የጸጥታ ስጋት እንዳይገባው በሁሉም ቦታ የጸጥታ ኃይል በተጠንቀቅ እንዲቆም ተደርጓል ብለዋል ኮሚሽነር ተኮላ።
ከክልል እስከ ዞንና ወረዳ እስከ ቀበሌ ማዕከል የጸጥታ ኃይላችን እቅድ አዘጋጅቷል። የተዘጋጀው እቅድን ለፈጻሚ አካላት ኦሪንቴሽን ተሰጥቷል። ከስልጠናም ባሻገር ስምሪት አድርገናል። ሁሉም የምርጫ ጣቢያዎች፣ የምርጫ ክልልና የምርጫ ጣቢያዎች በፖሊስና በጸጥታ አካላት እንዲጠበቁ ተደርጓል። አጠቃላይ የክልሉ ፖሊስ ከክልሉ የጸጥታ አመራር፣ ከክልሉ ሚሊሻ፣ ከብሔራዊ ደህንነት፣ ከፌዴሪ መከላከያ፣ ከፌዴራል ፖሊስ ጋር በጥምር የጋራ ኮማንድ ፖስት አዋቅረን ከክልል እስከ ዞን ወረዳና ቀበሌ ምርጫ ጣቢያዎች ድረስ ኮማንድ ፖስት በማዋቀር ስራውን በሰላም እንዲጠናቀቅ ለማድረግ በዘጋጀነው እቅድ መሰረት ተግባራዊ ለማድረግ እነሆ ወደ ተግባራዊ እንቅስቃሴ ውስጥ ገብተናል። ስለዚህ መላው የክልላችን ህዝብ ከወንጀል ስጋት ነጻ ሆኖ ከምርጫ ጣቢያዎች በመንቀሳቀስ የመሰለውን ፓርቲ ተፎካካሪ ፓርቲ እንዲመርጥ ጥሪን እያስተላለፍኩ
የአማራ ክልል የጸጥታ ኃይል ከክልል እስከ ቀበሌ ድረስ በተዘረጋው መዋቅር በኮማንድ ፖስት የሚመራ ሲሆን መራጩ ህዝብ ከወንጀል ነጻ የሆነ ምቹ ሁኔታ የተፈጠረለት በመሆኑ ያለምንም ስጋት በምርጫው እንዲሳተፍ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ ያጠናቀናል። አስቴር ምስጋናውን ለዘገባዋ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ላይ ብትፈልጉን ታገኙናላችሁ። አስተያየቶቻችሁን አኑሩ፣ ተከተሉን፣ ተነጋገሩ፣ ተወያዩ። የፌስቡክ ቀጥታ ገጻችንም በአሁኑ ሰዓት እየተላለፈ ይገኛል። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ምርጫን የተመለከተ ዘገባ የምናስተናግድበት ሰዓት ላይ እንገኛለን። በዘገባችንም ወደ ደቡብ ወሎ ዞኖች የሚገኙ ነዋሪዎችንና በዋግህምራ ብሔረሰብ ሰቆጣ ምርጫ ክልል አካባቢ ያሉ ነዋሪዎችን አነጋግሮ አስተያየታቸውን አካቶ ዘገባ ያሰናዳልን የወሎ ዘጋቢያችን መስፍን አራጌ ነው። ወደ መሰናዶን ወሰዳቸው።
በስድስት ሀገራዊ ምርጫ ላይ በመራጭነት መሳተፋቸውን የሚናገሩትና በሰሜን ወሎ ዞን ወልዲያ ከተማ የሚኖሩት ሞላ ይመር የዘንድሮ ሀገራዊ ምርጫ ከቅድመ ዝግጅቱ ጀምሮ አንጻራዊ ዴሞክራሲ ጭላንጭል ታይቶበታል ሲሉ ነበር የገለጹት።
ከቅስቀሳ ከምዝገባ ጀምሮ ሰፊ የሆነ ዴሞክራሲ ነው ያለው። በወዳዳሪ ፓርቲዎችም መንግስትም ቢሆን በቅስቀሳው ላይ ሰፊ የሆነ ቅስቀሳ እያካሄዱ ነው ያሉት። አላማቸውን እያሳዩ ነው ያሉት። ማንኛው ይጠቅማል ማንኛው አይጠቅምም የሚለውንም ለመለየት ሰፊ እድል አግኝተናል ብዬ አስባለሁ።
በአካባቢያቸው የነበረውን የቅድመ ምርጫ ዝግጅትና ቅስቀሳ ከሚኖርበት የደቡብ ወሎ ዞኗ ኮምቦልቻ ከተማ አንጻር የመዘኑት ዘሪቱ አህመድ በበኩላቸው ተፎካካሪ ፓርቲዎች በነጻነት የተንቀሳቀሱበት እንደሆነ ገልጸዋል። በሁለት ሀገራዊ ምርጫ ላይ የመሳተፍ ተሞክሮ እንዳላቸው በማስታወስ
ገዢ ፓርቲም ሆነ ተፎካካሪ ፓርቲ እኩል በሚባል ሁኔታ ነው እኛ አካባቢ ላይ አሁን ያለው የምርጫ ቅስቀሳ። 2002 እና 2007 ምርጫዎች ላይ ተሳትፌያለሁ፣ መራጭ ነበርኩኝ የዛን ጊዜም እና ከዛ የተለየ ነገር ያየሁት ምንድን ነው ከገዢ ፓርቲ የበለጠ ተፎካካሪ ፓርቲዎች በነጻነት ነው እዚህ አካባቢ ላይ ሲቀሰቅሱም ሆነ የመልእክታቸውን ሲያስተላልፉ የማየው። ሰላማዊ ሰልፎችንም ያካሂዳሉ፣ በጠየቁም ጊዜ ፈቃድን እያገኙ ሰልፎችንም ሲካሄድና ምርጫ ቅስቀሳው ዲሞክራሲያዊ በሆነ መንገድ ሲተላለፍ አይቻለሁ።
የዘንድሮውን የቅድመ ምርጫ እንቅስቃሴ ከ1997 ምርጫ ጋር ያነጻጸሩት የደሴ ከተማ ነዋሪው በቀለ ተስፋዬ በበኩላቸው ተፎካካሪ ፓርቲዎች ፖሊሲያቸውን ያስተዋወቁበት፣ ፓርቲዎች የግንባር ክርክር ያደረጉበት፣ የተሻለ የመገናኛ ብዙሀን ሽፋን ያገኙበት እንደሆነ ጠቅሰዋል።
በሀገሪቱ የተካሄዱ 5 ምርጫዎች ነበሩ። አሁን ስድስተኛ ነው። በአራቱ የምርጫ እንትን ተሳትፏለች። ዘንድሮ የምርጫ ዝግጅት ከባለፈው 97 ላይ የተደረገ የምርጫ ዝግጅት ነበረ። እዛ ላይ ሰፊ የሆነ የሚዲያ ቅስቀሳ፣ ሰፊ የሆነ የፓርቲዎች ውይይትና ገለጻ እናይ ነበር፣ በቴሌቪዥን በተለያየ ሚዲያ ላይ ማለት ነው። ከዛ ያልተናነሰ ነው እና በቴሌቪዥን ፕሮግራም የፖለቲካ ፓርቲዎችን ውይይት አይተናል። እንዲሁም ደግሞ በየከተሞቹ በየወረዳዎች ሁሉም ፓርቲዎች ምረቱ ቅስቀሳ ሲያደርጉ ቆይተዋል። በ9 የመጨረሻ ቅስቀሳ ሁሉም አድርገዋል። በዚህ አይነት ዝግጅት ላይ ናቸው ያሉት።
ከዚህ በፊት የነበሩት ምርጫዎች ላይ እኔ የተሳተፍኩባቸውን ማለት ነው የመምረጫ ወረቀቶቹ ራሱ ቅድሚያ መጥተው በየማህበረሰቡ በየቀበሌው ታች ድረስ በየቀጠናው እየወረዱ ማህበረሰቡ ጋር እየደረሱ የትኛው ቦታ ላይ ድምጻቸውን እንዴት እንደሚሰጡና የትኛው ጋርም መስጠት እንዳለባቸው ጭምር ነበር ቅስቀሳው ሲደረግ የነበረው። በዚህኛው ምርጫ ግን ያየሁት ነገር ምንድን ነው የመምረጫ ወረቀቶቹ ጭራሽ አልመጡም። ተመሳስለው የተሰሩም ደግሞ እዚህ አካባቢ ባሉ የብልጽግና ፓርቲ ድርጅቶች የተዘጋጀ የመምረጫ ወረቀትን ተመስሎ የተሰራ ምንም አይነት ነገር የለም። ፍትሐዊ የሆነ ነጻ የሆነ ምርጫ ይካሄዳል ብዬ እጠብቃለሁ።
በተለይ የሴቶች ተሳትፎ መጨመሩ ተስፋ ሰጭ ጅምር መሆኑን ይናገራሉ የኮምቦልቻ ከተማ ነዋሪዋ ዘሬቱ።
በምርጫው ላይ የሴቶች ተሳትፎ ከዚህ በፊት ከነበረው በእጥፍ የበዛ ነው። ተፎካካሪ ፓርቲዎችም ላይ ያየሁት ነገር በገዢ ፓርቲም ላይ ሴቶችን የማሳተፉ ነገር ጥሩ ነገር እያየሁ ነው ያለው። አሁን ለደሴና ኮምቦልቻን ለማየት እያለሁኝ ሴቶች አሉ፣ ለክልል ምክር ቤት ተመራጭ ሴቶች አሉ። ሁለቱም ጋር ሴቶችን ተሳትፎ እየጨመረ ነው ያለው ይሄ። እንዲሁም ደግሞ ተፎካካሪ ፓርቲዎችም ላይ መሄድ እነሱም ጋር የሚሳተፉ ሴቶች አሉ። ተመራጭ ሆኑ የሚለጠፉ ባነሮች ነው ያለሁኝ። ተሳትፎ ጥሩ ነው ብዬ ነው የማስበው።
የቅድመ ምርጫው እንቅስቃሴ ሰላማዊ እንደሆነ ሁሉ ምርጫውን ለማስኬድ አስተማማኝ ሰላም መኖሩን ከወልዲያ ከተማ አንጻር አመሳክረው ይናገራሉ የከተማዋ ነዋሪ ሞላ ይመር።
እኔም እንደ አንድ ህብረተሰብ ክፍል ምርጫው ሰላማዊ ይሆናል ብለን እንጠብቃለን። ምርጫውን ዲሞክራሲያዊ በሆነ መልኩ ሰው የመሰለውን እንዲመርጥ ቅስቀሳዎች ተደርገዋል፣ ትምህርት ተሰጥተዋል። እኔም የሚመለከተኝን እና ይመራኛል የምለውን ፖለቲካ ድርጅት ለመምረጥ ዝግጅት አድርጌያለሁ እና ሁላችንም በየአካባቢያችን ከጧት ጀምሮ ዝግጅት አድርገን ለመምረጥ እና ድምጻችን ለመስጠት ከአንዳችን አውጥተን እየተጠባበቅን ያለው እና ምቹ ሁኔታዎች አሉ ብዬ ነው የማስበው።
ከምርጫው በኋላ ለውጥ እጠብቃለሁ የሚሉት የደሴ ከተማ ነዋሪው በቀለ በበኩላቸው ኢትዮጵያ ውስጥ በተለይ ባለፉት 3 ዓመታት የተስተዋለው አለመረጋጋትና የህዝቦች ሞትና ስደት ማስቆም ይቻላል ላሉት ፓርቲ ድምጻቸውን እንደሚሰጡ አረጋግጠዋል።
በሃይማኖት በዘር በጎሳ ተከፋፍለን ብዙ ነገር አይተናል። አሁን በዚች አጭር 3 ዓመት ባለሞላ ጊዜ ማለት ነው። እነዚህን አስወግዶ ማንኛውም ሰው ማንኛውም ቦታ ሰርቶ የመኖር
በማንኛውም ቦታ ሀብት ማፍራት በማንኛውም ቦታ ሳይሳካ ሀገሪ በማለት ማንኛውም ብሄር ብሄረሰቦች ተዋዱና ተፈቃቅሮ ተተባብሮ የሚኖርባት ሀገር እንዲፈጠር ሊያደርግ የሚችለውን ፓርቲ መምረጥ እያስፈልጋል እያምናለሁ።
ለምርጫው ሰላማዊነት የሁሉም አካላት ድርሻ ወሳኝ እንደሆነ አስተያየት ሰጪዎቹ አመላክተዋል።
ሁላችንም በጋራ የተለያዩ የሀገሪቱ ከፍተኛ ሰዎች የሚባሉት እንዲሁም ደግሞ በአካባቢ ያሉ ትልልቅ ሰዎች፣ የሃይማኖት አባቶች፣ ወጣቶች፣ የዩኒቨርሲቲ ተማሪዎች ሁሉንም ያካተተ ዞሮ ዞሮ ሰላም ለሁሉም ነው እና የሚጠቅመው ለሰላም ሲባል ሁላችንም በጋራ ተባብለን ሰላማዊና ዲሞክራሲያዊ እንዲሆን የማድረግ ግዴታ አለብን።
ምርጫው ሰላማዊና ፍትሐዊ እንዲሆን ሁሉም ሰው በየቤቱ ቤተሰቡን መምከር አለበት። ሴት ብልህ ነች። ብዙ ጊዜ ለግጭት ቅርብ የሆኑቸው ወንዶች ናቸው እና ሁላችንም ወንዶቻችንን፣ ወንድሞቻችንን፣ ባሎቻችንን እንዲሁም ደግሞ አባቶቻችንን መምከር ይኖርብናል ማለት ነው።
ይህ በእንዲህ እንዳለ በዋግምራ ብሔረሰብ ዞን ሰቆጣ ምርጫ ክልል ሰኔ 14 ይካሄዳል ተብሎ ሲጠበቅ የነበረው ምርጫ መራዘሙ ቅሬታ እንደፈጠረባቸው አስተያየት የሰጡ የአካባቢው ነዋሪዎች ተናግረዋል። ውሳኔው የአካባቢውን ነባራዊ ሁኔታ ያላገናዘበ እጅግ ዘግይቶ የተላለፈ ነው የሚሉት የሰቆጣ ከተማ ነዋሪው ታደሰ ሸቱ የመራጩ ሕዝብ ስሜት ተጎድቷል ብለዋል።
ይህ ውሳኔ ቀድሞ መነገር ሲገባው የነበረ 4 ቀን 3 ቀን ወይም 5 ቀን ውስጥ ሲቀረው መነገሩ ተገቢ ነው ብዬ አላስብም። ለምን ከዛ በፊት ምንም ይሁን ምንም የፓርቲም ይሁን የመንግስትም የሁሉም አካላት 4-5 ፓርቲዎች አሉ የተለያዩ ቅስቀሳዎችን ሲሰሩ ነው የከረሙት። በእግራቸው ቀበሌ ድረስ ጎጥ ድረስ ምናምን የቀሰቀሱበት ትልቅ ስራ ያከናወኑባቸው ናቸው ሁሉም ፓርቲዎች ማለት ይቻላል። እነዚህ አካላት ጉልበታቸውንም አቅማቸውንም በርካታ ድካሞችንም ውጣ ውረዶችንም አሳልፈዋል። በተመሳሳይ ደግሞ ከፍተኛ ገንዘቦች ለዚህ ስራ ወጥቷል። ይሄ ገንዘብ እንደባከነ ነው እኔ የማስበው አሁን ሲቀር፣ ምክንያቱም ኢኮኖሚካሊም ሳይኮሎጂካሊም ኢምፓክት አለው በዚህ ጉዳይ ላይ ማህበረሰቡም ላይ ፓርቲዎቹም።
ሌላው የሰቆጣ ከተማ ነዋሪ የሆኑት ማሞሸቴ ተመሳሳይ አስተያየት አላቸው።
ምርጫ ቦርድ ራሱ ከፍተኛ ወጪ ያወጡ የተለያዩ ማቴሪያሎችን እኮ ነበረ ስልጠናም ሰጥቷል። ያው የተለያዩ ፓርቲዎችም የተለያየ ሀብት አውጥተዋል ህዝቡ ጋር በመቀስቀስ በሚል ህዝቡም ለመምረጥ ዝግጅት እያደረገ ባለበት ሰዓት ይሄ ምርጫ ይቋረጥ መባሉ ፍትሐዊ አይደለም የሚል እምነት ነው ያለን።
ለትግራይ አጎራባች ከሆኑ አካባቢዎች በቀር ምርጫ ለማካሄድ የሚያስችል ሰላም አለ ነው የሚሉት አስተያየት ሰጪዎቹ።
አሁን እኔ ባለሁበት ቦታ ሰቆጣ ከተማ ነው ያለሁት። የጸጥታ ችግር የለም። የጸጥታ ችግር ያለባቸው ኦልሞስት በትግራይ ድንበር አካባቢ ያሉ ቀበሌዎች ላይ ነው። ሰቆጣ ከተማ ላይ ምርጫ ማስኬድ ይቻላል። የሚከለክል ነገር የለም። አንዱ ሰቆጣ ወረዳ ነው እዚሁ አጠገባችን ላይ ያለው። እዛም ላይ ያን ያክል የጸጥታ ችግር ያለበት አይደለም።
ከዞኑ ሰቆጣ ዙሪያ ወረዳ ሰፊ የሆነ ህዝብና ቀበሌ ያለው ነው። ሰፊ የምርጫ ጣቢያዎች ያሉት ነው። ስለዚህ የአካባቢ መምረጥ ሲገባ ያለ መምረጡ ህዝቡ ላይ ከፍተኛ የሆነ የስነ ልቦና ጫና አድርሷል።
እንደ አስተያየት ሰጪዎቹ ውሳኔው በዴሞክራሲ ልምምዱ ላይ ተጽዕኖ ያሳድራል።
ሰውም አሁን እያለ ያለው ከዚህ በኋላ የምናደርገው ምርጫ ምንም አይነት ስሜት የለንም ነው የሚለው። ሁለተኛ በምርጫ ቦርድም በመንግስትም ላይ አጠቃላይ በሁሉም ፓርቲዎች ላይ እምነት የሚያሳጣ እንደሆነ እኔም በግሌ ይታየኛል። እኔም አሁን ለመምረጥ በዝግጁ በነበርኩበት ጊዜና በተነሳሳበት ጊዜና እንደገና ተራዝመዋል ተብሎ ለዛ ነገር መዘጋጀት ስሜትን ወደ በኋላ የሚጎትት ነገር ነው ያለው።
በሰቆጣ ምርጫ ክልል ገዢውን የብልጽግና ፓርቲን ጨምሮ 6 ተፎካካሪ የፖለቲካ ፓርቲዎች በ109 የምርጫ ጣቢያዎች ላይ ለመሳተፍ እንቅስቃሴ ሲያደርጉ መቆየታቸውንና ለምርጫው ከ70,000 ህዝብ በላይ ለመራጭነት ተመዝግቦ እንደነበረ የደረሰን መረጃ ያመለክታል። በጉዳዩ ላይ ከብሔራዊ ምርጫ ቦርድ ተጨማሪ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። የኢትዮጵያ ምርጫ ቦርድ ሰሞኑን በሰጠው መግለጫ ግን በጸጥታና ሎጂስቲክ እንዲሁም በሌሎች ተያያዥ ምክንያቶች የ59 የምርጫ ክልሎች የድምፅ መስጫ ቀን ወደ ጳጉሜ 1 መተላለፉን ገልጾ ነበር። የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ በቅርቡ ለጋዜጠኞች በሰጡት መግለጫ በበቂ ዝግጅትና ትኩረት በእነዚህ ቦታዎች ላይ ጳጉሜ 1 ቀን ምርጫውን ለማካሄድ የሚያስችለውን ዝግጅት ያደርጋል፣ የመራጮች ምዝገባ በተጨባጭ ሁኔታዎች ላይ ተመስርቶ ይካሄዳል ብለው ነበር። ከጳጉሜ 1 በኋላ ግን ምንም አይነት ምርጫ እንደማይካሄድ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። ቀጣዩ ዝግጅት በምርጫና ድህረ ምርጫ ወቅቶች ሰላማዊ መሆንና የዜጎች ደህንነት ጉዳይ ላይ ያተኩራል። በ1997 ዓ.ም በተካሄደው ሀገራዊ ምርጫ ማግስት በተነሳ ሁከት ጭንቅላቷን በመመታቷ የግራ እጇና እግሯ ስራ ማቆማቸውን የምትናገረው የባህር ዳሯ ነዋሪ ተሞክሯን በማካፈል ወጣቶች ለምርጫ ሰላማዊነት እንዲሰሩ ታሳስባለች። በወቅቱ የየትኛውም ፖለቲካ ፓርቲ ደጋፊም እንዳልነበረች የምትናገረው እቺ ወጣት ሁከት ሁሉንም እንደሚጎዳ ታስታውሳለች። ሙሉ ታሪኩን አስቴር ምስጋናው አዘጋጅታለች።
ኢትዮጵያ ካካሄደቻቸው 5 ሀገራዊ ምርጫዎች ምርጫ 97 በንጽጽር በአይነቱም በአሳታፊነቱም የተለየ እንደነበር የብዙዎች ትውስታ ነው። ምርጫ 97 የራሱ አውንታዊ ጎኖች እንደነበሩት ሁሉ የማይሻር ጠባሳ ትቶም አልፏል። የዚህ የማይሻር ጠባሳ ማሳያ የሆኑ ዜጎችም የደረሰባቸውን ዛሬም ይናገራሉ። ከነዚህ ዜጎች ውስጥ አንዷ ወጣት ማስተዋል ጥላሁን ናት። ወጣት ማስተዋል በ1997 ዓ.ም ተመረተ የ8ኛ ክፍል ተማሪ ነበረች። ከትምህርቷ ጎን ለጎን የአትሌቲክስን ዘርፍ ለመቀላቀል የምትታትርና በክለብ የታቀፈች ሁለገብ ወጣትም ነበረች። የምርጫ 97 ውጤት ይፋ መሆን ተከትሎ በተነሳው ሁከት ከትምህርት ቤቷ ቅጥር ግቢ ሳትወጣ በተተኮሰ ጥይት የእድሜ ልክ ጉዳት እንደገጠማት ትናገራለች።
ምርጫው 97 ነበር፣ ግንቦት 7 ጥቅምት 25 ላይ 98 ላይ ረብሻ ተነሳና ትምህርት ቤት ላይ ረብሻ ሲነሳ ጓደኛዬ መምህሩ ወደ ሻይ ቤት ክበብ እናመልጥለን 8-9 ስናል
አልፈሽ ነበር
ወደ ሻይ ቤት ክበብ እንግባ ብሎ ወደዛ ይዞን ሊያመልጥ ሲል እሱን ሲመቱት ልክ ጓደኛዬ ደግሞ ወይኔ ምናምን ስትል እሷን ዝቅ አርጎ እግሯን እዚህ ጋር ሲመታት እሷ በርከክ ብላ ደፋ ስትል ወይኔ ጓደኛዬ ብዬ ዘልዬ እጄ በሁለት እጄ ብድግ ሳረጋት ቀና ስል እሷን እንዳያዝ ግንቡን አስጠግቶ ይተኩሳል። ሲተኩስ እያየሁት አይነካኝም ብያ ከዛ ጭንቅላቴ መታኝና ተያይዘን እዛው እንትኑ ላይ ወደቅና እኔና ጓደኛዬ እዛ በኋላ ሞታለች ብሎ በከስክሱ ገብተው እንደዚህ አገላብጠው ሊጨርሱን ሲሉ መምህራችን ስፖርት መምህር ነበር ጋሽ ድረስ እሱ መጥቶ ምን አረጓችሁ እነዚህ ልጆች ደብተርና እስክሪብቶ ነው ያዙ ምን አደረጓችሁ ምናምን ብሎ እሱ አስጣለ። እዛ በኋላ አፋፍሰው ወስደው እኔን ሬሳ ክፍል ሌሎችን ኦፕሬሽን አድርገው ሰሩላችሁ። እኔን ያነሳኝ ልጅ እግሩን ተቋርጦ ወደ ህይወቱ አለፈ።
ሆስፒታል ገባሽ?
አዎ ሆስፒታል አንድ አመት ምናምን ያልተኛው ጭንቅላቴ ኦፕሬሽን አድርገው የአጥንቱ ጠቅላላ ተከስክሶ ወጡ አይደል ይሄ። ስለዚህ እዛ በኋላ አልሰማም አላይም ለሁለት ወር ምናምን ያህል አላይም አልሰማም። በቃ በመታቀፍ በመታዘል ነበር የምሄድ። ቤተሰቦች እናቴ ስታዝለኝ ሲደክማት አባቴ ያቀፈ ምናምን ነበር። በቃ ታክሲ ላይ ምናምን ቼክአፕ ሲኖረኝ የሚወስዱኝ እንደዛ ነበር። አሁን እግዚአብሔር ይመስገን ያው ቀኝ እጄ ደህና ነው እሰራለሁ። ያው ጉዳቱ ቢኖርም ጭንቅላቴ ግን እስካሁን ያው ነው ክፍት ነው አልገጠመልኝም።
የእንጀራ እናቷ ወይዘሮ ብርቄ መለሰ ክስተቱን እንዲህ ያስታውሱታል።
አይ ወይኔ ልጄ ሞታ ነው የግን ስገባ ሩት እየወርቀ ነው ይችልኝ ወድቃ ወይ የሰጮ እንደዛርም እንደሆነ በዚህ ነው መሄድ በዚህ ነው መሄድ እያልኩ ስንቦጨቦጭ ዘለልኩ አብር ሁሉ መጣ። እንግዲያስ እናስወጣሻለን ስልኝ አልወጣም ብዬ ፍጢማን አይተደፍቼ 45 ቀን ድምጣን ሰማቀኛው ድረስ ካፋና ካፋ ሳልላይ እህል ውሃ እኮ ምንበላው ነው ያወጣሁት ወጭ ነው ቁየ ደርሶኝ እንዲህ አድርጌ የሚሸጥ እንዲህ አድርጌ ልጅ ትትረፍ ልጅን አትርፉልኝ ቤቴንም እሸጣለሁ እያለሁ ቤቴ ማንም ሳል ከማንም ስል ማንም አለ እርዳታ እንለምን አለ ተረዳት መንግስት ድረስ እንጂ በጎረቤት እርዳታ ልጅን አላድናት።
ማስተዋል በአፍላ የወጣትነት እድሜዋ በጭንቅላቷ ላይ በደረሰባት ጉዳት ዛሬ የግራ እጇና እግሯ ስራ ቆመዋል። እንደፈለገችው መራመድም መቀመጥም አትችልም።
ጓደኛ ጋር ያው እንደነሱ ተምሬ የሆነ ደረጃ ደርስ ነበር። ስፖርተኛም ስለነበር በዛ እግዚአብሔር ቢልልኝ እገፋበት ነበር። ግን ልጅነቴንም ሳላውቅ ወጣትነትም ሳላውቅ እንደዚህ በአካሌ ተቀስፌ ቁጭ አልኩኝ።
ምን ላይ ነበር? በየትኛው የስፖርት ዘርፍ ነበር?
አትሌቲክስ ሩጫ።
እና ደህና እንቅስቃሴ ነበረች? ደህና ውጤት ታመጭ ነበር?
አዎ ያው ዋ ስራዎች ክለብ ምናምን ታቅፈን ነበር።
እንጀራ እናቷ ወይዘሮ ብርቄ መለሰም ኮትኩተው ያሳደጓት ልጃቸው ለወገን ለማዕረግ ደርሳ አያታለሁ ሲሉ ተስፋቸው መንገድ ላይ መቆሙ ያንገበግባቸዋል።
ጓደኛቿ ሲሄዱ ጃኔ የሚሰማኝ ስሜት የብቻ ነው። የት ትደርሳለች? ለእኛም ትጠውረናለች፣ ታድርግልኛለች፣ አሁን ደርሳልኛለች እያሉ እያሉ ሳረገረግ እንኳን ልደርስልኝ አንገቷን ሰብራ ቁጭ ትላለች። እስቲ ልብሷንና ሱሪያ ተጣጠቅም ፎቶን አምጪን ላሳይሽ፣ አምጪና አሳይ ብጀምጭ አሳይሻለሁ። አሁን ተመስገን ነው።
ወጣት ማስተዋል ይህንን ሁሉ መከራ እንድትቀበል ያደረጋት ክስተት የአንድ የፖለቲካ ፓርቲ ደጋፊ ወይም አባል ሆነ አይደለም፣ በድንገት በሆነ ግጥምጥሞሽ እንጂ። እናም ማስተዋል እንዲህ የምርጫ ጊዜ ሲደርስ እኔን ያየህ ተቀጣ እያለች ወጣቱን ትመክራለች።
በእኔ ይማረ በእኔ ይብቃ ነው። እዚህ በኋላ ያም ተመረጠ ጉዳት የሰው ልጅ ህይወት እያየሹ ነው። ሞት አለ፣ አደጋ፣ አካል ማጣት በጣም ዘግናኝ ነገር ነው። ስለዚህ ሁሉም በሰላምና በጸጥታ ምርጫው ቢካሄድ ደስ ይለኛል። በእኔ ይብቃ ነው የምል ወጣቱ።
ካሳ ላድርግልሽ ብሎ የመጣ ሰውም የለም።
ምንም ያየኝም የረዳኝም የለም። ቀበሌም ስመላለስ ቆይ አንቺ ቆይ ዛሬ ቆይ ነገ በቃ አፍ ያለው ነው ቀበሌ ላይ የሚያስፈልግ።
በራይና ተስፋ ተሞልቶ ያደገ ማንነት ፍጻሜው በቤተሰቦቿ በር ላይ በከፈተችው የጀበና ቡና መሸጫ ተወስኗል። ትርፉም ጸጸት መሆኑን ትናገራለች። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የምርጫን የተመለከቱ ዘገባዎችን የምናስደምጥበትን ሰዓት አጠናቀናል። አሁን ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ እድሜያቸው የወር አበባ ለማየት ከደረሱ ሴቶች ውስጥ 75 በመቶ የሚሆኑት በቂ የሆነ ወርሃዊ የንጽህና መጠበቂያ እንደሌላቸው በቅርብ ጊዜ የተሰሩ የተለያዩ ጥናቶች ያሳያሉ። ሁኔታውን አስከፊ የሚያደርገው ደግሞ ከነዚህ ውስጥ 25 በመቶ የሚሆኑት ንጽህና መጠበቂያ ለመግዛት የሚያስችል አቅም የሌላቸው መሆኑ ነው። ይህንን ችግር ለመቅረፍና ሴቶች የንጽህና መጠበቂያዎችን በቀላሉ እንዲያገኙ ለማስቻል የሚረዳ የቀረጥና የታክስ ማሻሻያ ማድረጉን የኢትዮጵያ ገንዘብ ሚኒስቴር ቢገልጽም የሴቶች የንጽህና መጠበቂያ ዋጋ ግን ባለፉት 6 ወራት በከፍተኛ ሁኔታ ጨምሯል ይላል ቀጣዩ የኤደን ገረመው ዘገባ፣ እንደሚከተለው ይቀርባል።
ኢትዮጵያውያን ሴቶች የተፈጥሮ ሕግ በሆነው በወር አበባ ዙሪያ በግልጽ ባለመነጋገርና ግንዛቤ በማጣት ለዘመናት እየተቸገሩ ይገኛሉ። ሴቶች የንጽህና መጠበቂያ በማጣት በአመድና በኩበት ጭምር እንደሚጠቀሙ የተለያዩ ከሴቶች ጋር የሚሰሩ ተቋማትም ይገልጻሉ። ሁኔታዎችን ከባድ ካደረጉ ተግዳሮቶች ውስጥ የሴቶች የንጽህና መጠበቂያ ወደ ሀገር በሚገባበት ወቅት ያለው ግብርና ቀረጥ ከፍተኛነት የነበረ ሲሆን በዚህ ዙሪያ ባለፉት 5 ዓመታት ውስጥ የጤና ሚኒስቴርን ጀምሮ በተደረጉ ሰፊ ርብርቦች ከባለፈው ታህሳስ 2013 ዓ.ም ጀምሮ የገቢዎች ሚኒስቴር የቀረጥና የታክስ ማሻሻያ እንዲደረግ ወስኗል። ይሁንና ችግሩ ከመሻሻል ይልቅ ብሶበት በተለያዩ ቦታዎች የንጽህና መጠበቂያ ዋጋ ከ50 በመቶ እስከ እጥፍ አድጓል የሚሉት የጀግኒት ኢትዮጵያ ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ናቸው።
እውነት ነው፣ ዋጋውን እንዲቀነስ ታክሱን ሪሙቭ አድርጌያለሁ ወይም አደርጋለሁ ብሎ አናውንስ አድርገዋል። ነገር ግን አናውንስ ይደረግ እንጂ ቀን አልተወሰነም፣ አልተተመነም። ዋጋ መተመን ያለበት እንትቲ ዋጋም አልተመኑም። ስለዚህ አሁን ጭራሽ በኢንፍሌሽን ምክንያት ድሮ 35 ብር የሚገዛ የነበረ አሁን እስከ 60 ብር፣ በዛ ላይ ደግሞ አምራቅ ያለ ሩራል የሚባል ከተማ ውስጥ እስከ 120 ብር ድረስ እየተሸጠ እንደሆነ በኢንስታግራም ሜሴጅም በፌስቡክም ከአይኬር ጋር አብረን እየሰራን ነው። ስለዚህ አይኬርም ሜሴጆች ያገኛሉ። እነዚህ ሜሴጆች በየቀኑ ነው፣ ምክንያቱም እዚህ ላይ እየሰራ እንደሆነ ስለሚያውቁ እንዴት ይሻላል፣ ዋጋው በጣም ከፍ ብሏል፣ ጭራሽ ታክሱ ስለተነሳ አሁን በቀላሉ ማግኘት እንችላለን ብለን ስንል ደግሞ እንደገና ምንድን ነው ብለው በጣም ብዙ ልጆች ነው ኮንታክት የሚያደርጉን።
ልክ እንደሳቸው ሁሉ ምንም እንኳን ከደንበኞች በቀጥታ የመጣ ቅሬታ ባይደርሳቸውም እንደ ሸማች ማህበር ግን የዋጋዎቹን ንረት ማስተዋላቸውን የሚናገሩት ደግሞ የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሻው ናቸው።
እንግዲህ አጠቃላይ በዓለም አቀፍ ደረጃ የምርት ቅናሽ ይታያል። ከኮቪድ ጋር ተያይዞ ዓለም አቀፍ የምርት ቅናሽ ይታያል። እነዚህ የምርት ቅናሽ ደግሞ የዋጋ ጭማሪ እንደሚያስከትል የዓለም አቀፉ የንግድ ድርጅትም ይህን ያመነበት ነው። ወደ ሀገራችን ስንመጣ ያው እንደ ዓለም አቀፍ የንግድ እንቅስቃሴ ተካፋይ እንደመሆናችን መጠን እኛም የዚህ ችግር ተካፋይ ልንሆን እንችላለን። ከዛ በተረፈ ግን ወደ ኢትዮጵያ ስንመጣ በተለይ ቅርብ ጊዜ ወዲህ ከነዳጅ ጭማሪ፣ የውጭ ምንዛሪ እጥረት እና ከዚሁ ጋር ተያይዞ ደግሞ የምንዛሪ ተመን ከፍ ማለት የመሳሰሉት ነገሮች ለዋጋ ጭማሪ ምክንያት ሆነዋል። ከዛ ባለፈ ግን እኛ ትኩረት አድርገን የምናየው ኢኮኖሚያዊ ምክንያት የሌላቸው አሁን እንደዚህ አይነት ታክስ የተነሳላቸው ምርቶች በፍጹም ምንም ማሳበብ የማይቻልበት ሁኔታ ነው የነበረው እና እንደዚህ አይነት ኢኮኖሚያዊ ምክንያት ወይም ይሄ ነው የተባለ ምክንያት የሌላቸው የምርት የዋጋ ጭማሪዎች ሲታዩ ከነጋዴዎች ባህሪ ነው የምንነሳው። እንግዲህ በተለይ ነጋዴዎቹ ጋና በደንብ የተነጋገርኩት ከሚሸጡም እዛም አካባቢ ከነበሩ ሴቶች እንዲሁ አግኝቼ ካነጋገርኩት በታህሳስ ወር በ15 ብር ይሸጥ የነበረ የሀገር ውስጥ ምርት አሁን በ25 ብር 10 ፍሬ የያዙ እስከ 25 ብር ሲሸጥ አይቻለሁ። ከዛ ደግሞ አልፎ ከውጭ ሀገር የገቡ የተለያዩ ደረጃ ያላቸው የዚህ ውጥረታቸው ላይ እና አንዳንድ ጥናቸው ላይ ጥቅማቸው ላይ በተመለከተ የተለያዩ የሆኑ የውጭ ሀገር ምርቶችም አሉ። እነዛ ምርቶች ከነበሩበት እስከ 80 ብር ገብተዋል፣ ከ40 እና 35 ብር እና አንዳንዶቹ በመሀል ላይ ከ15 የነበረው 25 ከ25 ብር የነበሩ ወደ 40 ብር የገቡና አሁን እስከ 80 ብር የሚሸጡ የተለያዩ ምርቶችን አይቻሉ።
ይህ ችግር ከምን አንጻር ሊከሰት ቻለ? ማሻሻያውስ ከምን ደረሰ ስንል የኢትዮጵያ የገንዘብ ሚኒስቴርን የጠየቅን ሲሆን የሚኒስቴር መስሪያ ቤቱ የግብር ፖሊሲ ዳይሬክተርት ዳይሬክተር የሆኑት አቶ ሙላይ ወልዱ ማሻሻያው መወሰዱን ገልጸው እንዲህ ያብራራሉ።
ያው እንደተባለው የግብር መመጠበቂያ ዋጋ እንዲቀንስ ተብሎ ያው በመንግስት ደረጃ አቅጣጫ አስቶ አለ ገንዘብ ሚኒስቴር ቀርቧል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊ ሰጥቷል ማለት ነው። ከዋጋ አንጻር ይቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው? ከቀረበው ጥያቄ አንጻር አምራቾች አሉ። ኢትዮጵያ አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጭ የሚገባውም ከፍተኛ የነበረው ቀረጥ ምሳሌ ወደ 30% አካባቢ ነበረ፣ 10% ሆኗል። የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዳይወጣ ያደርጋል። ዩሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መግዛት ማለት ነው የሚሆነው ማለት ነው። እና በተለይ ችግሩን በዘላቂ ከመፍታት አንጻር የሀገር ውስጦችንም አበረታታት ስለሚያስፈልግ ማለት ነው። እና ስለዚህ እዚህ ላይ የተደረገው ሁለት ነገር ነው። አንደኛው የተደረገው የመጨረሻ ያለቀለት የሴቶች ንጽህና መጠበቂያ ውስጥ ተመርቶ ወደ ኢትዮጵያ ሲገባ ድሮ 30% የጣልበት ነው። አሁን ግን ዋጋው ለመቀነስ 30% ሳይሆን 10% ተደርጓል ማለት ነው። ከ20% በላይ ነው ፐርሰንቴጅ ሲመሰላል ማለት ነው። የተደረገው ቅናሽ በጣም ብዙ ነው።
ዋጋው ለምን ጨመረ ለሚለው ከአፈጻጸም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ።
ስለዚህ ከታክስ አንጻር መቀነስ ካልሆነ በስተቀር ሊጨምር አይገባው ዋጋ ማለት ነው። ስለዚህ ሌሎች ምክንያቶች ምን እንዲሆኑ ይችላሉ የሚለው እንግዲህ እንትኑ ያስፈልጋል፣ ጥናት ያስፈልጋል። ብዙ ነገሮች መታየት ይኖርባቸዋል ማለት ነው። እኔ አሁን የምናገር የምችለው ከታክስ አንጻር ነው። ከታክስ አንጻር ግን መንግስት 20% በግባቶች ስብስብ የነበረው ይቅርብኝ ለሴቶች ንጽህና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዛ መጠን ይቀንሳል ብኝም ያው እንግዲህ ከታክስ አንጻር ከቀረጥ አንጻር ይህንን መበረታቸው ተሰጥተዋል ማለት ነው።
ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበለ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ።
መንግስት የሴቶች ህጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው። እቃዎች ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከ30% ወደ 10% ታሪፍ ቅናሽ ተደርጎባቸዋል ማለት ነው። ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው በመንግስት በኩል የተወሰደ። እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ እቃዎች በሚመጡበት ወቅት ማለት ነው። ከዚህ ጋራ በተያያዘ እነዚህ እቃዎች አሁን እያወራን ያለ ነው የታሪፍ ነው፣ ኤክሳይዝ ታክስ የለባቸውም ቀጥታ በሚመጡበት ወቅት ማለት ነው። ስለዚህ የተቀንሰው ነገር በግልጽ የታሪፍ ቅናሽ ነው የተደረገው ማለት ነው። በጣም ሌላው እዚህ የንጽህና መጠበቂያ እቃዎች እንደ ጥሬ እቃ ማቾች ባለፋብሪካዎች በግብዓትነት ለመጠቀም የሚያስገቡ ከሆነ ሁለተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጣኔ ፋብሪካዎቹ ለጥሬ እቃነት ለማምረት ያመጡ እስከሆነ ድረስ ቅናሽ ሳይሆን ሙሉ በሙሉ እነዚህ ደግሞ በዜሮ ታሪፍ እንዲተናገዱ ይደረጋል ማለት ነው።
የዋጋ ቁጥጥርን በተመለከተ የአሜሪካ ድምጽ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርዓት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዛ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጥ ይገባል ብለዋል። ይህን ተከትሎ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከ መጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያ ካልሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች።
መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ አለ ይህ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነ እና በአሁኑ ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር፣ የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር፣ ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም፣ ምክንያቱም እኛ ማንዴታችን አይደለም። ማንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። የእኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣ ነው። ተወያየንበት፣ ችግሩን አቀረብን፣ መፍትሄም አቀረብን። የእኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው።
ማራኪ ተስፋዬ የጀግኒት ንቅናቄ መስራችና አስተባባሪ፣ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ላደረሰችን ዘገባ እናመሰግናለን። አድማጮች ስታዳምጡ የቆያችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ብትገቡ ታገኟቸዋላችሁ። በቀጥታም ማዳመጥ ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። ስርጭቶቻችንን በቀጥታ በየዕለቱ እናስተላልፋለን። በተጨማሪም ሃሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ተከተሉን፣ አስተያየት ስጡን፣ ተወያዩ፣ ተነጋገሩ። ጥቆማ ካላችሁም አድርሱን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አሁን የፕሮግራም ማሳሰቢያ ይኖረናል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ፕሮግራም ማሳሰቢያችን እናልፋለን። የአሜሪካ ድምጽ ዝግጅት ክፍል የፊታችን ሰኞ የሚካሄደውን የኢትዮጵያ ብሔራዊ ምርጫ ቦርድ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም የፊታችን ሰኞ ሰኔ 14 2013 ዓ.ም ከጠዋቱ 2 ሰዓት እስከ 3 ሰዓት ይዘንላችሁ የምንቀርበው የአንድ ሰዓት ልዩ የቀጥታ ስርጭት በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርዝ እንዲሁም በናይል ሳት እንድትከታተሉ እንጋብዛለን። በዌብሳይታችን እንዲሁም በማህበራዊ ገጾቻችን ስርጭቱን በቀጥታ መከታተል ይችላሉ። አዳዲስ መረጃዎች በደረሱን ጊዜ ገጾቻችንን እያደስን ለውጦችን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምጽ እንግዲህ ቀደም ሲል እንደተናገር ነው በዝግጅቶቻችን ላይ ያሏችሁን አስተያየትም አድርሱን። አሁን አንድ ሙዚቃ እንጋብዛችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀን ልንሰናበታችሁ ነው። የስርጭት አቀናባሪያችን ብርሃን ኃይሉ ለሙዚቃ ግብዣው አድማጮች ስም እናመሰግናለን። ፕሮግራሙን በመምራት አብሬያቸው የቆየሁት ጽዮን ግርማ ነበርኩ። በሁሉም ባልደረቦቻችን በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። በነገው ምሽት እንገናኛለን። መልካም ምሽት። በደህና ደሩ። I'm a
I'm going to go to the hospital.